Hallelujah. Oh, 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 oh. But my home and guess it I'm much all the fame sing it I get. Gotta know my car, yeah. Gotta know my life, yeah. I'll force him to zama. Guess he saw some time. I'll tell her what I'm here now. I love what I'm saying now. Yeah, can't if it's you, but I'll tell her what I'm sorry, me said I'll tell her let me know all the other. Come on, let's go.
ዮሐንስ ወንጌል መጽሐፍ ቅዱስ ትምርታችንን ጥናታችንን ለምትከታተሉ ሁሉ የእግዚአብሔር ሰላም ከናንተ ጋር ይሁን። ከዚህ በፊት አብራችሁን ስትማሩና ስትከታተሉ አብራችሁን ስታጠኑ ለነበራችሁ ሰዎች እንደምታስታውሱት ለትንሽ ጊዜ ተቋርጦ ነበር ይሄ ትምርታችን። አንዳንድ የስቱዲዮ ለውጥ እናረግ ስለነበረ ለትንሽ ጊዜ መቋረጡን አስተውቀናችሁ ነበር። አሁን ደግሞ በእግዚአብሔር ፈቃድ እንደገና ጀምረናል። ሁላችን እንደምናስታውሰው ህይወት ተገለጠ በሚል የዮሐንስን ወንጌል ትምህርት በደንብ ሊገልጥ ይችላል ብለን ያሰብነውን ርዕስ በመውሰድ ረዘም ላሉ ጊዜያት እስከ ዮሐንስ ወንጌል ምዕራፍ 8 ድረስ ያለውን ማጥናታችን ይታወሳል። ትንሽ ለማስታወስ ያህል የዮሐንስ ወንጌል ዋና ዓላማ በመጽሐፉ መጨረሻ ላይ የተጠቀሰው ኢየሱስ ክርስቶስ ማን እንደሆነ እንድናውቅ እርሱን በማወቅ ደግሞ የኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማወቅና በማመን የዘላለም ህይወት እንድናገኝ ነው የመጽሐፉ ዓላማና በእያንዳንዱ ገጽ ላይ በእያንዳንዱ ተአምር ላይ በእያንዳንዱ ትምህርት ላይ በዮሐንስ ወንጌል መጠየቅ ያለብን ጥያቄ በዚህ የተገለጠው የኢየሱስ ክርስቶስ ክብር ምንድነው ነው። ምክንያቱም የዮሐንስ ዓላማ የወንጌሉም ዓላማ የኢየሱስ ክርስቶስን ክብር በመግለጥ ያንን ክብር አይተን አምነን የዘላለም ህይወት እንድናገኝ ስለሆነ ለማየት የሞከርነው እሱ ነው። ታስታውሱ እንደሆነ የጀመርናቸው የኢየሱስ ክርስቶስ መገለጦች አሉ። በዮሐንስ ወንጌል በአጠቃላይ በወንጌል ውስጥ ኢየሱስ ክርስቶስ በተለየ መንገድ የተገለጠባቸው 7 እኔ ነኞች አሉ። እኔንታዎች እኔ ነኞች የምንላቸው the 7 i ams የምንላቸው ነኝህን ጀምረናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ የመጀመሪያውን እኔ ነኝ አይተናል። እኔ የህይወት እንጀራ ነኝ፣ የህይወት እንጀራ እኔ ነኝ የሚለው የመጀመሪያው እኔ ነኝ ነው። ጌታ ኢየሱስ ይሄንን ያረገው ታምራቱን ካሳየ በኋላ ያንን በመድረ በዳ በጣም በብዙ ሺህ የሚቆጠር ህዝብ በአምስት እንጀራና በሁለት አሳ ከመገበው በኋላ ካበላ በኋላ ኡነተኛ የሆነው እንጀራ ደግሞ እኔ ነኝ፣ የእርካታ ምንጭ፣ የዘላለም የእርካታችን ምንጭ ኢየሱስ ክርስቶስ ነው የሚለውን አይተን ነበርና የመጀመሪያው እኔ ነኝ 6:25 ላይ ያለው ነው። ሁለተኛው እኔ ነኝ ያየነው ምዕራፍ 8 ቁጥር 12 ላይ ነው። ይሄ ደግሞ ሌላው ትልቁ በዮሐንስ ወንጌል ውስጥ ያለው የኢየሱስ ክርስቶስ መገለጥ ነው። እኔ የዓለም ብርሃን ነኝ የሚለው ማለት ነው። ዓለም በጨለማ ውስጥ ነው ያለው። ኡነተኛ የሆነ የዓለም ብርሃን ኢየሱስ ክርስቶስ ነው የሚለውን ለማየት ሞክረናል። ይሄንን ጌታችን ደግሞ የጀመረው እንግዲህ አንዳንዶቹ እኔ ነኞች ታምራት ያረግና ከታምሩ በኋላ እኔ ነኝ ይላል። አንዳንዶቹ እኔ ነኞች ደግሞ የኢየሱስ መገለጦች ትምህርቱን ያስተመረና መግለጫውን ይሰጥና ማብራሪያ ካለ ማብራሪያ ይሰጥና ክርክሮች ካሉ ክርክሮች ያልፉና then ከዛ በኋላ ደግሞ በታምራት ኮንፈርም ያረጋቸው አሉ። አንደኛው ይሄ ነው። ምዕራፍ 8 ላይ ጌታ ኢየሱስ ኡነተኛ የዓለም ብርሃን እኔ ነኝ፣ የሚከተለኝ ደግሞ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ነው መገለጡ ምዕራፍ 8 ላይ። ምዕራፍ 8ን ጨርሰናል። ያነሳውበት ምክንያት ምዕራፍ 8 ላይ ያነሳነው ሐሳብ ከምዕራፍ 9 ጋር አብሮ ስለሚሄድ ነው። ምዕራፍ 9 በጣም ተወዳጅ የሆነ የመጽሐፍ ቅዱስ ታሪክ ነው። እዛ ላይ ነው ደረስነው። አሁን ምዕራፍ 9 ባጭሩ የዮሐንስ ወንጌል ምዕራፍ 8 በሥራ ላይ ሲውል ነው። ዮሐንስ 8 ላይ የዓለም ብርሃን የሆነው ኢየሱስ ክርስቶስ ይሄ እውነተኛው ብርሃን በሰዎች ሕይወት ላይ ሲያበራ የሚያመጣውን ለውጥ ነው የምናየው ምዕራፍ 9 ላይ። ሁላችን እንደምናስተውሰው ዮሐንስ ወንጌል ምዕራፍ 1 ቁጥር 5 አካባቢ ስለ ኢየሱስ ሲመሰክር ዮሐንስ ምን ብሏል? ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ለሰው ሁሉ የሚያበራው ምን ማለት ነው? ብርሃኑ ለሰው ሁሉ ያበራል። እና በሰው ሁሉ ላይ ሲያበራ ይሄ ብርሃን እውነተኛው ብርሃን በሰው ሁሉ ላይ ሲያበራ የሚያመጣውን የህይወት ለውጥ ነው የሚያሳየው ዮሐንስ ወንጌል ምዕራፍ 9 ከምዕራፍ 8 ጋር የሚያዝበት አንዱ ምክንያት ደግሞ ምዕራፍ 9 ቁጥር 3 ላይ ኦልሞስት ዮሐንስ 8:12 ደግሞታል ኢየሱስ። ዮሐንስ 8:12 እኔ የዓለም ብርሃን ነኝ ይላል። ዮሐንስ 9:3ም የእግዚአብሔር ሥራ በርሱ እንዲገለጥ ነው ካለ በኋላ ይሄንን አይነ ስውር እንመጣበታለን። ወደታች ወረድ ስንል ቁጥር 5 ላይ ሰውየውን የፈወሰው በዓለም ሳለሁ የዓለም ብርሃን ነኝ ብሎ ነው። ከዛ እንደውም ይህንን ብሎ ፈወሰው ይላል። እና ክሌም አርጎ ነው የፈወሰው። ክሌም ያረገው ዮሐንስ 8:12 ነው። ዮሐንስ 9:5 ላይ ክሌም አርጎ ማለት ነው በዓለም ሳለሁ የዓለም ብርሃን ነኝ። ይሄንን አይታችሁ እንደሆነ በኋላም ቀስ እያልኩ አብራራዋለሁ። ታምሩ ያዘው ቦታ ትንሽ ነው። ምልክቱ ያው በዮሐንስ ወንጌል ምልክቶች ናቸው ታምራቶቹ። ለምልክቶቹ ዮሐንስ የሰጠው ቦታ በጣም ትንሽ ነው። ማለት ያዘው ስፔስ በጣም ትንሽ ነው። ከቁጥር 1 እስከ 7 ድረስ ከመወለዱ ጀምሮ አይነ ስውር የነበረው ሰው አይቶ አልቋል። ማለት 7 ቁጥሮች ውስጥ ጨርሰውታል። ከመወለዱ ጀምሮ እውር የነበረ የሆነውን ሰው ኢየሱስ አየው ይላል። ደቀ መዛሙርቱ ጥያቄ ጠየቁት ኢየሱስን፣ ይህ ሰው አይነ ስውር ሆኖ እንዲወለድ ማን ነው ኃጢአት ያረገው እሱ ወይስ ወላጆቹ አሉት። የእግዚአብሔር ሥራ በርሱ እንዲገለጥ ነው፣ የእግዚአብሔር ክብር የእግዚአብሔር ሥራ በርሱ እንዲገለጥ ነው እንጂ ይሄ በወላጆቹ ወይም በርሱ ኃጢአት ምክንያት አይደለም አለ ጌታ ኢየሱስ። ከዛ ትንሽ ስለ መስቀሉ ተናገረ፣ እንመጣበታለን። ቀን ሳለ የላከኝን ሥራ ልንፈጽም ይገባናል አለ። ዘን ቅድም ያልኩትን እኔ የዓለም ብርሃን ነኝ የሚለውን ነገር ተናግሮ በጭቃ ቀብቶት ሂድ በሰሊሆም ታጠብ አለው። 7 ላይ አልቋል በቃ። የእውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜው የተላከ ማለት ነው። ከዛ ቁጥር 7 ላይ ስለዚህ ሄዶ ታጠበ እያየም መጣ ይላል። ስለዚህ የዮሐንስ ወንጌል ምዕራፍ 9 ዋና ትኩረት የሰውየው የሥጋ አይን ተከፈተ ለማለት ብቻ እንዳልሆነ ግልጽ ነው። እሱማ በሰባት ቁጥር አለቀ። 7 ቁጥር ውስጥ ሰውየው ከመወለዱ ጀምሮ አያይም ነበር። ኢየሱስ ክርስቶስ በጭቃ ቀባው፣ ሂድ ታጥበን አለው። ታጥቦ መጣ፣ እያየ መጣ፣ አለቀ። 7 ቁጥር። ከዚህ በኋላ ያለው ከቁጥር 8 ጀምሮ እስከ ቁጥር 41 ያለው ነው ዋናው ደግሞ ትልቁ ታምር። አጠቃላይ ትምህርቱን ልስታችሁ። ይሄን ቁጥር በቁጥር የምንሄድበት ሳይሆን ታሪክ በታሪክ ፒስ ባይ ፒስ የምንሄድበት ነው። ግን አጠቃላይ ትምህርቱ የዮሐንስ ወንጌል ምዕራፍ 9 አጠቃላይ ትምህርት ክርክሮቹንም የወሰድን እንደሆነ ጌታችን በክርክሮቹ መሃል ያስተማራቸውን ያየን እንደሆነ በተለይ ደግሞ አይነ ስውር የነበረው ሰው ከሌሎች የሃይማኖት ሰዎች ጋር የነበረው ክርክር ነው ዶሚኔት የሚያደርገው ይህንን ምዕራፍ። በጣም የተለየ ሰው ነው። በጣም ሻርፕ ሰው ነው። ተከራካሪ ሰው ነው። ዮሐንስ ወንጌል 5 ላይ ከተፈወሰው ሰው በጣም ይለያል። ዮሐንስ 5 ላይ 38 ዓመት ሽባ የነበረውን ሰው ኢየሱስ ፈወሰው። ከዛ በኋላ ሰውየውን እንዲሁም ብዙ አናየውም። ሰውየው አለላችሁ ብሎ ሄደ። ከዛ በኋላ ክርክሩ በሃይማኖት ሰዎችና በኢየሱስ ተአምሩን በሰራው ምልክቱን ባሳየው በኢየሱስ መካከል ነው። ምዕራፍ 9 ላይ ግን ስንመጣ በአይነ ስውሩ በነበረው ሰውና በሃይማኖት ሰዎች መካከል ያለ ክርክር ነው። ማዕከሉ ሰውየው ራሱ ነው ኢየሱስ። እንደውም መጨረሻ ላይ ነው የምናየው። መጀመሪያ ላይ ሰውየውን ፈውሶ ከዛ በኋላ ኢየሱስን አናየውም። መጨረሻ ላይ ነው መጥቶ ይህንን ሰው እንደገና ሲያሳምነው የምናየውና በመካከል ይህ ሰው ከሃይማኖት ሰዎች ጋር የነበረውን ክርክር ነው የምናየው። ትምህርቱ በዮሐንስ ወንጌል ምዕራፍ 1 ቁጥር 5 መሰረት ለሰው ሁሉ የሚያበራው እውነተኛው ብርሃን እያበራ ነው። ብርሃኑ ያበራል። ብርሃኑ ሲያበራ ኃጢአተኝነታቸውን በሌላ አገላለጽ መንፈሳዊ አይነ ስውርነታቸውን ላወቁ፣ ኃጢአተኝነታቸውን ለተረዱ፣ በሌላ አገላለጽ ትሑት ልብ ላላቸው፣ አለማየታቸውን ለሚያውቁ እውነተኛ ብርሃንን ይሰጣቸዋል። በትዕቢት ለተሞሉ፣ ራሳቸውን ለሚያጸድቁ ለሚቃወሙት ደግሞ ለፍርድ ይሆንባቸዋል። ለባሰ የጨለማ ፍርድ ይሆንባቸዋል። ምን ማለት ነው? በሌላ አገላለጽ ብርሃኑ ሲያርፍ በሰዎች ላይ የሚያመጣው ውጤት ሁለት አይነት ነው። አለማየታቸውን ላወቁ ያሳያቸዋል። ያዩ ለሚመስላቸው ያሳውራቸዋል በራሱ በኢየሱስ አገላለጽ። እኔ በኋላ መመጣበታለሁ የዚ አይነ ስውር የነበረ ሰው እውነተኛ አይኑ የበራው ቁጥር 7 ላይ ነው ብዬ አላምንም። ቁጥር 7 ላይ እውነተኛ አይኑን ለማብራት አካላዊ አይኑን አበራ እንጂ እንደመልከት እውነተኛ አይኑ የበራው ቁጥር 38 39 አካባቢ ነው። ወድቆ ሰግዶ አንተ የእግዚአብሔር ልጅ ነህ ብሎ ሲቀበል ያኔ ነው እውነተኛ አይኑ የውስጥ አይኑ የበራለትና ፈሪሳውያን ሃይማኖተኞች በጽድቃቸው የታመኑትን ከነ አይነ ስውርነታቸው ይተዋቸዋል። ምራፉ ሲያልቅ አንዴ ላንብብላችሁ እንመጣበታለን ግን በጣም አስፈላጊ ነው ይሄ። የዚ ምራፉ ዋና ትምርት ይሄ ነው። ምራፉ ሲያልቅ ከመወለዱ ጀምሮ አይነ ስውር የነበረ ሰው የስጋ አይኑን በርቶ የመንፈስ አይኑን በርቶ ነው ምናየው። ምክንያቱም ጌታ ሆይ አመናለሁ አለ ይላል ቁጥር 38 ጌታ ሆይ አመናለሁ አለ ሰገደለትም አመለከውም ተብሎ ሊተረጎም ይችላል እንመጣበታለን። ኢየሱስም ምን አለ? የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ምክንያቱም የማያይ የነበረው ሰው ግን ዓለማዊቱን የሚያውቅ ሰው በራ። የማያዩ ሰዎች በመንፈስ ግን የሚያዩ የሚመስላቸው ሰዎች ግን ከነ አይነ ስውርነታቸው ቀሩ። የውስጥ መንፈሳዊ አይናቸው አልበራምና ከፈሪሳውያን ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ እውሮች ነንን አሉት ይላል። ኢየሱስም አላቸው እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። ግን እውሮች መሆናችሁ ብቻ ሳይሆን እናያለን ስለምትሉ ነው በኃጢአታችሁ የምትኖሩት። ስለዚህ ልክ ምዕራፉ ሲያልቅ ሳያይ የነበረው ግን ዓለማየቱን የሚያውቀው አይቶ የሚያዩ የሚመስላቸው ግን የማያዩ ሳያዩ ተፈርዶባቸው ያልቃል። ዋናው ትኩረት ግን አይኑ የበራለት ሰው ነው። የዚህ ሰው የሥጋ አይኑ የበራው ቁጥር 7 ላይ ነው። የመንፈስ አይኑ መከፈት የጀመረው ደግሞ ቁጥር 11 ጀምሮ ነው። ቁጥር 11 ላይ ለምሳሌ አንዳንድ ቃላቶችን ላሳያችሁ። ቁጥር 11 ላይ ገና ታሪኩ ሲጀምር አይኑ በርቶ መጣ እና እያየ መጣ ይላል። እያየ ሲመጣ ጎረቤቶቹ አገኙትና ምክንያቱም ሲለምን ያውቁታል ይሄንን ሰው ሲለምን ስለሚያውቁት እሱ ነው እሱ አይደለም የሚል ክርክር ነበረ። ከዛ አይኖቹ እንዴት ተከፈቱ አሉት። ተመልከቱ ያለውን ነገር እርሱም መልሶ ይላል ኢየሱስ የሚባለው ሰው ብሎ ነው የጀመረው። ኢንፋክት በደንብ እንተርጉመው ቢባል ኢየሱስ የሚሉት ሰው ነው። ከኢየሱስ ጋር ምንም ግንኙነት አልነበረውም። የመንፈስ ግንኙነት አይኑ በርቷል፣ ግን የሥጋ አይኑ በርቷል። የመንፈስ አይኑ ገና ትንሽ ጭላንጭል ናት። ማን ነው ያበራ ሲባል ኢየሱስ ነው የእግዚአብሔር ልጅ ነው ምናምን በሚል አልጀመረም። ኢየሱስ የሚሉት ሰው what they call ኢየሱስ whom they call ኢየሱስ እሱ ነው አይኔን ያበራው ከሚል ጀመረ። ከዛ እንደውም ቁጥር 12 ላይ የት ነው ያለ ሲሉት አላውቅም በሚል ጀመረው። አለማወቁን የሚያክሰው ነው። የት ነው ያለው? አላውቅም። ግን እዚሁ ላይ አላቆመም። የዚህ ሰው አይኖች ሲከፈቱ ነው የምናየው በምዕራፉ በአጠቃላይ። ወደታች ወረድ ስንል ኢየሱስ የሚሉት ሰው ያለ ሰው አላውቅም ያለ ሰው ቁጥር 17 ላይ ከዚህ የተነሳ እውሩን ይላል ፈሪሳውያን አንተ አይኖችህን ስለከፈተ ስለርሱ ምን ትላለህ አሉት። አሁን አላውቅም አይደለም ኢየሱስ የሚሉት ሰው አላለም። ትንሽ ደግሞ ከፈት ብሏል። እርሱም ነብይ ነው አለ። ይሄ ነው የመጽሐፉ ዓላማ። ያንድ ሰው የመንፈስ አይኖች እየተከፈቱ ስማ ነብይ ነው አለ ይላል። ከዛ እንደገና ወደ ታች ዝቅ ስንል ቁጥር 25 አካባቢ ኃጢአተኛ ነው ሲሉት አይ ኃጢአተኛ መሆኑን አላውቅም። በጣም የተወደደ የእግዚአብሔር ቃል ነው ቁጥር 25 መዝሙርም አለው አስደናቂው ጸጋ አሜዚንግ ግሬስ የሚል መዝሙር ታቁ እንደሆነ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁን እንዳይ አንድ ነገር አውቃለሁ ፈጽሞ ኃጢአተኛ አይደለም። ወደታችም የሚከራከረው እንደውም ኃጢአተኛ ነው እሱ ኃጢአተኛ አይደለም እግዚአብሔር ኃጢአተኛን አይሰማም ብሎ ለኢየሱስ ሲከራከር እናየዋለን። ኢየሱስ የሚሉት ሰው ብሎ የጀመረው ሰው አሁን ስለ ኢየሱስ መከራከር ሲጀምር ደግሞ እናያለን። ከዛ ወደታች ዝቅ ስንል ቁጥር 33 ላይ ይህ ሰው ከእግዚአብሔር ነው ብሎ ይከራከራል። ይህ ሰው ከእግዚአብሔር ነው ኢየሱስ የሚሉት ሰው አላውቅም ሲል የነበረው ይህ ሰው ይህ ኢየሱስ ከእግዚአብሔር ነው ከእግዚአብሔር ካልሆነ በስተቀረ እነኝን ታምራት ሊያደርግ አይችልም ይላል። ዜን ክላይማክሱ የመጨረሻው ከፍታ ቁጥር 38 ነው። ጌታ ሆይ አምናለሁ ብሎ ሰገደለት። አምናለሁ ያለው የእግዚአብሔር ልጅ የሚለውን ነው። የእግዚአብሔር ልጅ መሆንን አምናለሁ ብሎ ሰገደለት እና ብርሃኑ ሲበራ የማያዩትን አለማየታቸውንም የሚያውቁትን አይናቸው እየበራ ይመጣል። የሚያዩ የሚመስላቸው ታወረው ማያዩ አይቶ ነው ምራፉ የሚያልከው ቀደም እንዳልኩት እና በዮሐንስ ወንጌል አጻጻፍ ስታይል የሰውን መንፈሳዊ ህይወት ጅማሬ ነው የሚያሳየው። የዚህ ሰው ጅማሬ መንፈሳዊ ህይወታችን ከምን እንደሚጀምር ካለማየት ከመንፈሳዊ እውርነት ጀምሮ ግን እየተጨመረ በርቶ የሰው ልጆች አይን ሲከፈት የሚሆነውን ለማሳየት ነው። ትንሽ በዝርዝር ስናየው ደግሞ ይሄንን ዓላማ ያጎላል ለመምጣትን ሞክራለን። ሲያልፍ ከመወለዱ ጀምሮ እውን የሆነ ሰው አየው ነው የሚለው። ኢየሱስ ነው ያየው ይሄንን ሰው። እሱ ማየት የሚችል ሰው አልነበረምና እና ይሄ መንፈሳዊ ጨለማንም የሚያሳይ ነው። በዘመኑ የነበረው አይሁድ ያስቡት እንደነበረው ደቀ መዛሙርቱ ጥያቄ ጠየቁት። ኮንትሮቨርሻል ሰው ሆነ ማለት ነው። አከራካሪ ሰው ሆነ። ይህ ሰው ትልቁ ጭንቅ እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው ነው? ያ በተወሰነ ደረጃ ሁላችን እንደምናውቀው ብሉይ ኪዳንንም ስናነብ አይሁድ በሰው ህይወት ውስጥ የሚካሄዱ የምናያቸው ችግሮች፣ መከራና ስቃዮች የኃጢአት ውጤት ናቸው ብለው ያምኑ ነበር። ሁላችን እንደምናውቀው በተወሰነ ደረጃ ያስተሳሰብ ልክ ነው። በተወሰነ ደረጃ በምድር ላይ የምናየው ስቃይ፣ በምድር ላይ የምናየው መከራ፣ በምድር ላይ የምናልፍባቸው ችግሮች በሙሉ በአንድም ይሁን በሌላ መልኩ ከኃጢአት ጋር የተያያዙ ናቸው። ምክንያቱም መከራና ስቃይ ከዘፍጥረት 3 ጀምሮ ነው የምናያቸው። ዘፍጥረት 2 ላይ የለም። የሰው ልጅ በእግዚአብሔር አምሳል በተፈጠረበት ጊዜ መከራና ስቃይ የለም። ከዘፍጥረት 3 በኋላ ግን ፍጥረትም የሰው ልጅም ከተረገመ በኋላ የመርገምና የኃጢአት ውጤት ነው መከራና ስቃይ። አንዳንድ ጊዜ ደግሞ ከዚህ ከአጠቃላዩም ስንወጣ በብሉይ ኪዳንም ስናነብ አንዳንድ ጊዜ በአዲስ ኪዳንም እናገኘዋለን፣ አንዳንድ ሰዎች ስፔሲፊካሊ የሚያረጓቸው ኃጢአቶች ችግርና መከራ ሊያመጡባቸው ይችላሉ። በተወሰነ ደረጃ ይሄ ልክ ነው። ማነው ኃጢአት ያረገው ብሎ መጠየቃቸው ያው መጽሐፍ ቅዱሳዊ አስተሳሰብም ነው። ስቃይና መከራ ሳምሃው ከኃጢአት ጋር የተያያዘ ስለሆነ ስፔሲፊክም ኃጢአት ያደረጉ ሰዎች ስፔሲፊክ ቅጣት ሲቀጡ እናውቃለን። በብሉይ ኪዳን ዘውልቁ 12 ላይ ለምሳሌ እነ ማርያም በአመፁ ጊዜ በሙሴ ላይ ከአመፃቸው የተነሳ በለምጽ እንደተመታች እናውቃለን። አንደኛ ቆሮንቶስ 11 የመሳሰሉ ይህን በአዲስ ኪዳን በምናነብበት ጊዜ የጌታን ማዕድ የናቁ ሰዎች በኃጢአታቸውና በመናቃቸው ምክንያት የደረሰባቸውን ይነግረናል። አንዳንዶቹ አንቀላፍተዋል፣ ታመዋል ይላል። እና ልክ ነው፣ አንዳንድ መከራና ስቃይ ከኃጢአት የተነሳ ሊሆን ይችላል። ግን የአይሁድ ችግር ምን ነበረ? መጽሐፈ ኢዮብም የተጻፈው ለዚህ ነው። የአይሁድ ችግር ምን ነበረ? በተለይ ደግሞ አዲስ ኪዳን ኢየሱስ በመጣበት ጊዜ የነበረው አይሁድ ችግር ምንድን ነው? ሁሉን በሰው ልጆች ላይ የሚያልፉ መከራዎችና ስቃዮች ከስፔሲፊክ ኃጢአት ጋር ለማያያዝ የመሞከር የእግዚአብሔርን ሉዓላዊ አሰራር በመርሳት ማለት ነው፣ ከሰው ልጆች ኃጢአት ጋር ለማያያዝ የመሞከር ቴንደንሲ ነበር። ደቀ መዛሙርቱ የኢዮብን አማካሪዎች ኦልሞስት ይመስላሉ። ምን ስለሆነ ነው? ኢዮብንም እኮ እግዚአብሔር ጻድቁን ሰው ነው እንዲያውም የመታው በቁስል እና ግን ሊመክሩት የመጡት ሰዎች አንዱ ችግር ልክ የደቀ መዛሙርቱ ችግር ነበር። ምንድን ነው ቤትህ ውስጥ ያለው? ቼክ አርግ ቤትህን፣ ጓዳህን። በተወሰነ ደረጃ ልክ ቢሆንም ግን ሁልጊዜ አያስኬድም። ኢየሱስም እንደተናገረው እዚህ ላይ ሁልጊዜ አያስኬድም። ምናልባት ወደፊትም በጥልቀት ልናየው እንሞክር ይሆናል በውይይት መልክ መከራና ችግር ከእግዚአብሔር ክብርና ከእግዚአብሔር አሰራር አንጻር ማየት ያለብን ይመስለኛል። ጌታ ኢየሱስ ይሄ ከስፔሲፊክ ኃጢአት ጋር ነሰሰር የተያያዘ አይደለም አለ። በእሱ ኃጢአትም ምክንያት በወላጆቹም ኃጢአት ምክንያት አይደለም። ኃጢአተኞች አይደሉም ለማለት ሳይሆን ኃጢአተኛ ያልሆነ ሰው የለም፣ ሰዎቹ ኃጢአተኞች አይደሉም ለማለት ሳይሆን ይህ የሆነው ግን በእግዚአብሔር ቁጥጥር ነው። ቁጥር 3 ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። እግዚአብሔር የተለየ ዓላማ ስላለው ነው ነው ይሄ። ይሄንን አላዛርንም ከሞት ሲያስነሳ ጌታ ኢየሱስ አላዛር ታመመ ሲባልም ብሎታል። የእግዚአብሔር ክብር፣ የእግዚአብሔር ሥራ በእርሱ እንዲገለጥ በእግዚአብሔር ሉዓላዊ ቁጥጥር ስር ደግሞ የሆነ መከራና ስቃይ ነው እንጂ ነሰሰርሊ ከኃጢአት ጋር የተያያዘ አይደለም። ቁጥር 3 እሱ ነው። ይህንን ደግሞ እናያለና በዚህ ሰው ህይወት ውስጥ ያለው ጌታ ኢየሱስ ይሄ ለእግዚአብሔር ሥራ መገለጫ እንዲሆን ነው አለ። ተገልጦም የምናየው እሱ ነው እና አለና የክርክር ማረፊያ የነበረውን ሰው ጌታ ኢየሱስ የጸጋው ማረፊያ አረገው። ዋናው ነገር ይሄ ነው። እነሱ ቁጭ ብለው ነው የሚከራከሩበት እና ወላጆቹ ናቸው በወላጆቹ ኃጢአት የደረሰበት ነው ወይስ እሱ በማኅፀን የሰራው ኃጢአት ነው ወይስ ምንድን ነው እያሉ ሲከራከሩ ጌታ ኢየሱስ የኋላውን ትቶ የሰውየውን የኋላ ታሪክ ትቶ ወደፊት ነው ያራመደው። እና እግዚአብሔር ሲሰራ እንደዚህ ነው ሁልጊዜ በመዳናችን ታሪክ ውስጥ የኃጢአታችን ጥልቀት ምንም ይምሰል የኋላችን ታሪክ ምንም ይምሰል እግዚአብሔር ሁልጊዜ ወደፊት የሚያሳይ አምላክ ነው። የኋላችንን ሊደመስስ የሚችል አምላክ ስለሆነ ማለት ነውና ጌታ ኢየሱስ ወደፊት አመላከታቸው። ቀን ሳለ የላከኝን ሥራ ላደርግ ይገባናል ነው በአንዳንድ ትርጉሞች እንዳያችሁት። ቀን ሳለ የላከኝን የተላከው ኢየሱስ ነው ግን ልናደርግ ልንሰራ ይገባናል። ምክንያቱም ማንንም ሊሰራ የማይችል ባል ሌሊት ትመጣለች ያለው ጌታ ኢየሱስ ከነሱ የሚለይበትን ጊዜ ነው። የመስቀሉ ጊዜ ነው። የእግዚአብሔር ሥራ ከዛ በኋላም ቀጥሏል። በኢየሱስ ከነርሱ ጋር ይያለም ቀጥሏል። ኢየሱስ ከሄደ በኋላም በመንፈስ ቅዱስ አማካኝነት በደቀ መዛሙርቱ ቀጥሏል። እግዚአብሔር ኢየሱስን የላከበት ሥራ በቤተክርስቲያን አማካኝነትም ቀጥሏል። ግን ጌታ ኢየሱስ ማንንም ሊሰራ የማይችልባት ሌሊት ትመጣለች ሲል ከነርሱ የሚወሰድባት ሌሊት ያቺ ጨለማ ትመጣለች ብሎ then በዓለም ሳለው የዓለም ብርሃን ነኝ አለና ይሄንን ብሎ ቁጥር 6 ወደ መሬት እንትፍ ብሎ ምራቅ በመራቁ ጭቃ አድርጎ ማለት አክቹሊ ጭቃ ሰርቶ ነው በደንብ ጭቃ ሜክ አርጎ በመራቁ ከዛ በኋላ የውሩን አይኖች በጭቃው ቀባና ሂድና በሰሊሆም በተመቅደሱ አካባቢ ያለ በመስራቅ በኩል ባለፈውም ጊዜ አይተነዋል ውሃ የሚቀዳበት በመቅደስ በአል ጊዜ ውሃ እየተቀዳ የሚመጣበት ምንጭና መጠመቂያ ነው። ሂድና በሰሊሆም መጠመቂያ ታጠብ አለው። ዮሐንስ ትርጉሙን ይነግረናል። ኢየሱስ ወደ ሰሊሆም የላከው ከእግዚአብሔር የተላከ መሲህ መሆኑን እንዲያቆ ነው። ትርጓሚውም የተላከ ማለት ነው ይላልና ሄደ ታጠብ አለው እና ጭቃ ሰርቶ ቀባው ይላል። ይሄ በእያንዳንዱ ፈውስ ላይ ጌታ ኢየሱስ ሲጠቀምበት አናይም። እንደ ፎርሙላም እያንዳንዱ ፈውስ በአንድ አይነት ፎርሙላ ሲጠቀምበት አናይም። ጌታ ኢየሱስ በመራቁ እንትፍ ብሎ ፈውሶ ያቃል። ከዚህም በፊት መስማት የተሳነውን ሰው ማርቆስ 7:33 ላይ የፈወሰው በዚህ መልክ ነው። እንደገና ደግሞ ምዕራፍ 8 አካባቢን በመናይበት ጊዜ ማየት የተሳነውንም ሰው እንደዚሁ በመራቁ ቀብቶ ፈውሶት ያቃል። ግን ይሄ በጣም የተለየ ነው። ወደ መሬት ነው እንትፍ ያለው። በመራቁ ጭቃ አበጅቶ ሰርቶ ነው ሰውየው ነው የቀባው። እና ሄድና ታጠብ አለው እየመሰከረ መጣ ማለት ነው። ምንድነው ምን ማለቱ ነው ለምንድነው ይሄን ያረገው የሚሉ ጥልቅ ጥናቶች አሉ። አንዳንዶቹ ሴንስ የሚሰጡኝን ለነግራችሁ ሞክራለሁ። ጌታ ኢየሱስ ለምንድነው ጭቃን ያበጀው የሚለው ወደታች በመንሄድበት ጊዜ ግልጽ ነው። ወደታች በመንሄድበት ጊዜ ቁጥር 14 ላይ ቀኑ ሰንበት ስለነበረ ጌታ ኢየሱስ ሳማው ክርክሩን ፈልጎታል። በክርክሩ መሃል ነው ብርሃኑ የበራው እና የሰውየውን አፈዋወስ አከራካሪ እንዲሆን አርጎ ነው ያረገው። በሰንበት መፈወሱ አከራካሪ ነው። ከዚህ በፊትም በፈወሳቸው ፈውሶች ልብ ብላችሁ እንደሆነ በሰንበት መፈወሱ ብቻውን አከራካሪ ነው። በሰንበት ፈውስ ማረግ አይቻልም። እንደገና ደግሞ አንዳንድ ጊዜ ጌታ ኢየሱስ በሰንበት ሲፈውስ ትንሽ ክርክሩ እንዲጦዝ በሰንበት አይዘር የተፈወሰው ሥራ እንዲሰራ ያረጋዋል። ምዕራፍ 5 ላይ አልጋን ተሸክመ በግልጥ ይዳለው ተሸክሞ መሄድ አይቻልም ነበር። ተሸክሞ ሲሄድ የሰንበቱ ክርክር ወደ ኢየሱስ እንዲያመጣ ማለት ነው። እና ሰርቶ ነው የፈወሰው። እና ይሄኛውን ደግሞ እሱን ሳይሆን ያሸከመው ኢየሱስ ራሱ ሥራ ሰርቶ ዘን ሄደና ታጠባለው። እና አንዱ ሥራ መስራቱ የሰንበቱ ኮንትሮቨርሲ የሰንበቱ ክርክር ወደ ኢየሱስ ወደ ራሱ እንዲያመጣ ለማድረግ ነው። አንዳንድ ሰዎች ደግሞ እንደሚሉት ምናልባትም አይ ቲንክ ልክ ነው፣ ይህ ሰው አይነ ስውር ሆኖ የተወለደ ሰው ነው። እንደዚህ አይነትን ሰው ሲፈወስ አይተን አናውቅም። ልጁ የተናገረው ራሱ እውር ሆኖ የተወለደው ሰው ያለውን ነገር ተመልከቱ። ቁጥር 32 ላይ ልክ ነው። ምዕራፍ 9 ቁጥር 32 እውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ። ምን ማለት ነው? ዓለም ሲፈጠር ብቻ ነው አይኔ የሌለው ሰው አይኔ ሆነው ነው። ዓለም ሲፈጠር አዳም ሲፈጠር አይን አልነበረውም። እግዚአብሔር አይን ሰጠው፣ ሁሉ ጆሮ ሰጠው፣ አፍንጫ ሰጠው፣ ሁሉ ነገር ሰጠው። ያን ጊዜ ነው የፈጠረው አይንን እግዚአብሔር እንጂ ሲፈጠር ነው እንጂ የተፈጠረው። ዓለም ከተፈጠረ ጀምሮ ከእናቱ ማኅፀን አይን የሌለውን ሰው አይን የሰጠ የለም። አይን የነበራቸው አይናቸው በልዩ ልዩ ምክንያት የታወረባቸውን ሰዎች የፈወሱ አሉ። በነቢያትም በኩል ይሄ አለ። በብሉይ ኪዳንም ስናይ ግን ይሄ ሌላ ነው። ይሄ የለውም ሲወጣ፣ አይን የለውም ሲወጣ። እና በጣም ብዙ የመጽሐፍ ቅዱስ አዋቂዎችም እንደሚናገሩት ምናልባትም አይ ቲንክ ልክ ሳይሆን አይቀርም፣ ዘፍጥረት 2:7 ለማስታወስ ፈጣሪ አምላክ መሆኑን ለማስታወስ ይሆን ወይ የሚላል ምክንያቱም ሰውን እግዚአብሔር አካላችንን የሰውን አካል ከምድር አፈር ነው ያበጀው አበጅቶ አይን አረገው ጆሮ አረገው አካል አረገው እና ጌታ ኢየሱስ ያንን የዘፍጥረት ሁለቱ ነኝ ክሌም ነው ይላሉ አይ ቲንክ ልክ ፈጣሪ you know አይን አልነበረውም የለውም ይሄ ሰው አይን ነው የሰጠው የነበረውን ሳይሆን የፈወሰው አይን ነው የሰጠው ያልነበረውን ሰው ማለት ያለ አይን የተወለደውን ሰው አይን ሰጠው እና የዘፍጥረት 27ቱ ሰውን ከምድር አፈር ያበጀው የሰውን አካል ከምድር አፈር ያበጀው አበጀው እሱን ሪፈር ለማድረግ ነው ወደ ኋላ ይላሉ ወደ ኋላ ፈጣሪነቱን ወደ ፊት የሰንበቱን ክርክር ለማምጣት ያደረገው ነው በዚህ መልኩ whatever it is በዚህ መልኩ እያየ ታጥቦ የተላከው ፈውሶት እያየ መጣ ከጨለማ ወጣ አንድ ሁለት ነገሮችን ማለት ፈልጋለሁ ይሄንን ክፍል ከመዝጋታችን በፊት በዮሐንስ አጻጻፍ የሰውየው ጅማሬ የሁላችንን መንፈሳዊ ህይወት ጅማሬ ነው የሚያሳየው የሁላችን መንፈሳዊ አይኖች እግዚአብሔርን በተመለከተ ሰው እግዚአብሔርን በተመለከተ መንፈሳዊ አይኖቹ የተዘጉ ናቸው ሲወለድ ጀምሮ ኃጢአት ማድረግ ስንጀምር አይደለም መንፈሳዊ አይናችን የተዘጋው ስንወለድ ለኒቆዲሞስም ጌታ ኢየሱስ እንዳለው ስንወለድ ራሱ በመንፈሳዊ ከፈለጋችሁ በመንፈሳዊ አይነ ስውርነት ነው ሁላችን የተወለድነው ከናቱ ማህፀን ጀምሮ የሰው ልጅ ሲወጣ ከፍጥረታችን የጨለማ ልጆች ነን ከፍጥረታችን የቁጣ ልጆች ነን ከፍጥረታችን ማየት የማንችል ነን እግዚአብሔርን ልናየው አንችልም እሱ ነው ሊያየን የሚገባው እሱ አይናችንን ካላበራ ልናየው አንችልም አይኑን ያበራው ኢየሱስ ክርስቶስ ነው አሁንም እንደገና ወደ ኋላ ተመልሼ ላስታውሳችሁ ሞክራለሁ ሁለተኛ ቆሮንቶስ 4 ላይ የማያምኑትን አይኖች የዚህ ዓለም አምላክ አሳውሯል ነው እና የዚህ ሰው የአይን መከፈት በጣም ትልቅ ተአምር ነው ግን ምልክት ነው ምልክትነቱ ምንድን ነው የሰው ልጆች ኢየሱስ ካላያቸውና አይናቸውን ካላበራ በመንፈሳዊ እውርነት ውስጥ ናቸው አይናችንን ሊያበራ የሚችለው ኢየሱስ ክርስቶስ ራሱ ነው ነው ትምርቱ ይሄንን ትምርት እንከታተልና ስናጠና ማየት ያለብን ነገር አንድ ኢየሱስ ክርስቶስ ሁሉን ቻይ አምላክ ነው ፈጣሪ አምላክ ነው ጌታ ነው ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይሰራል የጉራንን አይኖች ያበራል ግን እዚ ላይ የምናየው ግን በሁለተኛ ደረጃ ምልክት ነው ምልክትነቱ ኢየሱስ ክርስቶስ የሰዎችን መንፈሳዊ አይን የሚያበራ እውነተኛ ብርሃን እሱ ነው ነው ስለዚህ ጌታን ክርስቶስን ሰው ካልተቀበለና በክርስቶስ ካልተነካ በመንፈሳዊ እውርነት ውስጥ ነው ያለው ና እግዚአብሔርን ማየት አይችልም እግዚአብሔርን ማወቅ አይችልም ዳግም ሊወለድ ያስፈልጋል ብርሃን ሊበራለት ያስፈልጋልና ይሄ የኢየሱስ ክርስቶስ ብርሃን ያስፈልገናል ነው ትልቁ ትምህርትና ለማናመን ሰዎች ክርስቶስን ላልተቀበለን ሰዎች መጽሐፍ ቅዱስ ኦፈር የሚያረጋን ሃይማኖትን ሳይሆን ብርሃንን ነው ይሄው ኢየሱስ ክርስቶስ ብርሃን ነው ወደ እርሱ ስንመጣ እርሱም ሲነካን እግዚአብሔርን ማወቅ እንችላለን ማየት እንችላለን ነው ግን ጌታን ክርስቶስን ተቀበለን ለምንመላለስ ሰዎችም በጣም ትልቁ ትምህርት አለው ይሄ ትልቁ ትምህርት የክርስትና ህይወት በአንድ ጊዜ ሁሉ ነገር ያበቃለት አይደለም ጌታን መቀበል የመንፈሳዊ አይን መከፈት ጅማሬ ነው እንጂ ፍጻሜ አይደለም በጣም ብዙ ሰዎች ጌታን ሲቀበሉ በተከፈተችው አይናቸው ለመኖር ይሞክራሉ መረዳታቸው ያቹናት ጥልቅ መንፈሳዊ መረዳት የላቸውም ወደ ጠለቀ መንፈሳዊ ልምምድና ብርሃን ውስጥ አይገቡም ይሄንን ሰው ጌታ ኢየሱስ ሲያረጋው ምናየው በዮሐንስ ወንጌል አሁንም ኢየሱስ የሚሉት ሰው የሚለው ጀምሮ እዛ ላይ አላቆመም አላውቀውም ብሎ ጀምሮ እዛ ላይ አላቆመም ኃጢአተኛ አይደለም ብሎ እዛ ላይ አላቆመም ወደ ጠለቀው መንፈሳዊ ልምምድ ውስጥ አይኑ ኮንቲኒየስሊ ይበራ ነበር እና እግዚአብሔር ክርስቲያኖችንም ዲፐር ወደ ሆነ ወደ ጠለቀ የኢየሱስ አንደርስታንዲንግ ውስጥ እንድንገባ ነው እግዚአብሔር የሚፈልገው ኢኒሻሊ አይናችን የበራው በዚያችው ብርሃን እንድንኖር ሳይሆን ኢየሱስ ክርስቶስን ወደ ማወቅ ወደ ጠለቀ ሬቨሌሽን እንድንመጣ ነው የእግዚአብሔር ሐሳብ ነው ኢየሱስ ክርስቶስ የዓለም ብርሃን ነው ብርሃኑን ለተቀበሉት መንፈሳዊ አይናቸውን ይከፍታል ያበራል ያ የጀመረ ብርሃን ደግሞ እየተጨመረ ይበራልና ብርሃኑ ላልበራልን ሰዎች ብርሃኑ የሚበራበት ጊዜ እግዚአብሔር ያርግላችሁ ጌታ ኢየሱስን ስትቀበሉ አይናችሁ ይበራል ነው ጌታን ደግሞ ለተከተለን ሰዎች ወደሚቀጥለው የኢየሱስ ዕውቀትና መገለጥ ውስጥ የምንገባበት ዘመን እግዚአብሔር ያርግልን ሌሎችን ተከታታይ ሪስፖንሶች ቀጥለን ልናያቸውን ሞክራለን በሚቀጥለው ፓርት ማለት ነው
Yeah. ሄደ